የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ታህሳስ 15 2016 ዓ.ም መሰናዶ ጀመረ። አከብሩ በሙሉ እንኳን ለአውሮፓውያኑ የገና ክብረ በዓል በሰላም አደረሳችሁ። የዛሬው መሰናዶ ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ የሚል ውይይት ነው። በቀጥታ የምናልፈው ወደዛው ነው።
ትግራይ ክልልን መነሻ አድርጎ ለሁለት አመታት የተካሄደው የሰሜን ኢትዮጵያው ጦርነት ጥቅምት 23 ቀን 2015 ዓመተ ምህረት ፕሪቶሪያ ላይ በተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ከተቋጨ አንድ አመት ሞላው። የስምምነቱ መፈረም ደም አፋሳሹን ጦርነት ማስቆምን ጨምሮ በርካታ መሻሻሎችን አምጥቷል በሚል በተለያዩ አካላት ተወድሷል። ሆኖም በስምምነቱ ላይ የሰፈሩት ተግባራት በአብዛኛው አልተፈጸሙም በሚል ደግሞ ከፍተኛ ቅሬታም ይቀርብበታል። በሌላ በኩል ከስምምነቱ በኋላ በአማራና በኦሮሚያ ክልሎች እንዲሁም በሌሎችም የሀገሪቱ አካባቢዎች የመብት ጥሰቶች መፈጸሙን እና እንዲሁም ግጭቶች እንደቀጠሉ የሚያሳዩ ሪፖርቶች እየወጡ ነው። ሰላም ጤና ይስጥልኝ የአሜሪካ ድምጽ ተመልካቾቻችን። ይህ የኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ የተሰኘው የአሜሪካ ድምጽ ልዩ የቴሌቪዥን ውይይት ነው። ውይይቱን የምመራው ስመኝሽ የቆየነኝ። በዚህ ውይይት የስምምነቱ አፈጻጸም በምን ደረጃ ላይ ይገኛል? ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻርስ ምን ውጤት አመጣ የሚሉትና ሌሎችም ጥያቄዎች ይነሳሉ። በዩናይትድ ስቴትስ የሚኖሩና በውይይቱ ላይ የሚሳተፉ ትውልደ ኢትዮጵያውያንንም ስቱዲዮአችን ጋብዘናል። እንኳን ደህና መጣችሁ። በቅድሚያ የመድረክ ተወያይ እንግዶቻችንን ላስተዋውቅ። አቶ ጌታቸው አማረ የህግ ባለሙያና የሰብአዊ መብት ተሟጋች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ ናቸው። ማዓዛ መሐመድ የሮሃ ቲቪ ተባባሪ መስራችና ዋና አዘጋጅ እንዲሁም የሰብአዊ መብት ተሟጋች ናቸው። የአሜሪካ መንግስት በየአመቱ የሚሰጠው የዓለም አቀፍ ጽኑ ሴቶች ሽልማት የዘንድሮ ተሸላሚ ናቸው። ዶክተር ሄኖክ ጋቢሳ የዓለም አቀፍ ህግና ሰብአዊ መብቶችን ያጠኑ የህግ ባለሙያ ናቸው። በዓለም አቀፍ የኦሮሞ የህግ ባለሙያዎች ማህበርም ተባባሪ ሊቀመንበር ሆነው ያገለግላሉ። በስካይፕ መስመራችን ላይም ተጨማሪ ተወያዮች አሉን። ሰኢድ ቦሩ በኦሃዮ ግዛት ነዋሪ ናቸው። በአሜሪካ የሚኖሩ የአፋር ተወላጆች ማህበር ሊቀመንበርም ናቸው። አቶ ኢሳያስ ኃይለ ማርያም የህግ ባለሙያ ናቸው። የፕሪቶሪያ ስምምነት በተለይ ለትግራይ ህዝብ ምን አመጣ በሚል የግምገማ ጽሑፍ አሳትመዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ የሰላማዊ ትግል ስልት ሳይሰልሱ በግንባር ቀደምነት በመሳተፍ ጉልህ ተሳትፎ ያላቸው ታዋቂ ፖለቲከኛ ናቸው። በተፎካካሪ የፖለቲካ ፓርቲዎች ምስረታና አመራርነት የሚታወቃሉ። አሁን በዩናይትድ ስቴትስ አትላንታ ግዛት ውስጥ ይኖራሉ። ረዳት ፕሮፌሰር ጉባኤ ጉንዳርታ በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ውስጥም መምህር ናቸው። በውይይቱ ለመሳተፍ ከዋሽንግተን ዲሲና በአካባቢዋ ከሚገኙት የሜሪላንድና የቨርጂኒያ ግዛቶች ወደ ስቱዲዮአችን የመጣችሁ እንግዶቻችንም እንኳን ደህና መጣችሁ። ውይይታችንን ከመጀመራችን በፊት የስምምነቱ ፊርማ ወረቀት ላይ ካረፈበት ጊዜ ወዲህ በኢትዮጵያ የተከሰቱ ዋና ዋና ጉዳዮችን ተከታዩ ዘገባ ባጭሩ ያስቃኘናል። ቆንጅታዬ ታቀርባለች።
ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን የማረጋጋት ትሩፋት እንዳለው ተገልጾ ለሀገራዊ ጥረትም አበረታች ስኬትን እንደያዘ በተወደሰው የሰላም ስምምነት የጥይት ድምጽ አለመሰማቱ የተቋረጡ መሰረታዊ አገልግሎቶች ዳግም መጀመራቸውና ወደ ተለያዩ አካባቢዎችም እንቅስቃሴዎች መቀጠላቸው እንዳስደሰታቸው የገለጹ ኢትዮጵያውያን ለተሟላ ሰላም ተስፋ አሳድረው ነበር።
የፕሪቶሪያ ስምምነት ደስ ብሎን ወደ ሰላም መጣን ስንል የአማራ የኦሮሚያ ደሞ አዲስ ግጭቶች እየተስፋፉ መሄዳቸው በጣም ህብረተሰቡን ሞራል በቃ አሳጥተውት ተስፋ ወደ መቁረጥ ነው።
በትግራይ በስምምነቱ መሰረት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ ከሀገሪቱ መከላከያ ውጪ ያሉ ሌሎች ኃይሎች ከክልሉ እንዲወጡ አለመደረጋቸውና በጦርነቱ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች የህግ ተጠያቂነት አለመረጋገጡ የመሳሰሉት ያፈጻጸም ሳንካዎች የነዋሪዎቹን ተስፋ ያደበዘዘ የሰላም ስምምነቱ ጉድለት እንደሆነ ይተቀሳል።
አዚ አካሪ ብቻ ነው ያለው ሰላም ማለት አዲስ አበባ ነው ያለው እንጂ ከዚህ ወጣ ብለን ስናይ ወደ አማራ ክልል ትግራይ አፋር ማመን ይገዲ ብዙ የሰላም ችግር አለ። ብዙ የተፈናቀሉ ሰዎች አሉ። አን ትግራይ አካይ ብትሄድ ብዙ ከአማራ አካባቢ ተፈናቅሎ ብዙ ቦታ በረሃብ በምን የሚጠቁ ብዙ ህዝብ አለ።
የአማራ ክልል ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የፌደራሉ መንግስት ፕሮግራም የፈጠረው አለመግባባት አሁን በክልሉ ለተስፋፋው ግጭት በመንስኤነት ይተቀሳል። የክልሉን ልዩ ኃይል መበተን ወቅቱን ያልተጠበቀ ነው በሚል የተፈጠረው አለመግባባት ተካሮ ከፋኖ ታጣቂ ጋር የትጥቅ ግጭት ቀስቅሷል። በባለስልጣናትም ላይ የፖለቲካ ግድያዎች ተፈጽመዋል። ክልሉ በአስቸኳይ ጊዜ አዋጅ ስር እየተመራ ይገኛል። በኦሮሚያ ክልል በኩል በልዩ ልዩ አካባቢዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂው ኃይል መካከል ግጭት ቀጥሏል። በሁለቱ ክልሎች በቀጠሉት ግጭቶች የዜጎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል እንደቀጠለ ሲሆን የግለሰቦች እገታም እንደተባባሰ ነዋሪዎችን በእማኝነት ጠቅሰን ስንዘግብበት ቆይተናል። ታንዛኒያ ዛንዚባር ላይ የተደረገው ንግግር ያለ ውጤት መጠናቀቁ በጉጉት ለሚጠብቁ ሰላም ናፋቂ ኢትዮጵያውያን መልካም ዜና አልነበረም። በግጭትና በድርቅ ምክንያት በተፈጠረ ረሃብ ተጎድተው ለህልፈት የተዳረጉ እንዳሉ ተዘግቧል። የሚላስ የሚቀመሳተው እርዳታ የሚጠባበቁና ከቀያቸው የሚወጡ እንዳሉ በቃላቸው እማኝነት ዘግበናል። በሌላ በኩል ግጭቱና አለመረጋጋቱ የግብርና ምርትንና የሸቀጦች አቅርቦትን በማስተጓጎሉ እንዳስከተለው የተገለጸው የዋጋ ንረት ያማረራቸው ሸማቾች ተደጋጋሚ ምሬታቸውን ያሰሙበት አመት ነበር። ነዋሪዎቹ ከተጠቀሱት ችግሮች በትይዩ ከሚያነሷቸው ጉዳዮች ውስጥ የኑሮ ውድነት አንዱ ነው።
መራብ አለ፣ መጠማት አለ፣ ችግር ይኖራል፣ የኑሮ ውድነት አለ። ኖሮ በየጊዜ ጥፍ ድርብ እየጨመረ እየቀጠለ ይሄዳል። አሁንም ህዝባችን ይበልጥ እየተራበ ነው፣ እየተጨነቀ ነው፣ እየተቸገረ ነው።
ስራጥነት አለው። ይሄ ቤት መፍረስ ምን መፍረስ እነዛ ሰዎች አሁን ምን ይሆናሉ? እንግዲህ ከሚሰሩበት ተፈናቅለው ምን ብለው የሚበሉት የሚጠጡት አጥተው ሜዳ ላይ ጎዳና ላይ ተኝተው ይከብዳል። እኔ እንዳየሁት ማለት ነው።
በአጠቃላይ ከችግሮቹ ለመውጣትና የሰላም አየር ለመተንፈስ የሚመኙና መፍትሄ የሚያመላክቱ አስተያየት ሰጪዎች አሉ።
የኢትዮጵያን ሰላም ማረጋገጥ የሚቻለው በጦርነት አለመሆን ይታወቃል። ሰፊ የምክክር መድረክ ያስፈልጋል።
የድሮ ሰላማችንን እንዲመለስልን እንፈልጋለን። ብሔር ብሔረሰቦችን በፍቅር ተባብረን የምንኖርበት አብረን የምናለማበት ጊዜ እንዲመጣልን እንፈልጋለን።
ወደ ውይይቱ ተመልሰናል። የአሜሪካ ድምጽ ልዩ የቴሌቪዥን ውይይታችንን ነው እየተከታተላችሁት ያላችሁት። አሁን ለእንግዶቻችን የመነሻ ጥያቄዎችን በየተራ አነሳለሁ። ሁሉም ተወያዮቻችን ለመመለስ የሁለት ደቂቃ ጊዜ ኖራችኋል። ሰዓት እንድታከብሩልን በትህትና ጠይቃለሁ። ከአቶ ጌታቸው ተማረ ስማስተካክያለሁ። አሁን ከአቶ ጌታቸው ተማረ ልጀምርና እንግዲህ የሰላም ስምምነቱ ለሁለት አመታት በአስከፊ ጦርነት ውስጥ ለነበረው የትግራይ ህዝብ ምን አስገኘ?
አመሰግናለሁ የተሰጠኝ እድል በሚመለከት ማለት ነው። የሰላም ስምምነቱን በዋናነት ምን ገመገመው ግጭት ከማቆም አንጻር በአካባቢው የነበረውን ጦርነት ከማቆም አንጻር ነው መጀመሪያ ማየት ያለብን። እሱን ማድረጉ ትልቅ ነገር ነው ወስዳለሁኝ። ከዛ በመቀጠል ደግሞ የተወሰኑ በመሃል ላይ የተቋረጠ ቢሆንም የሰዋዊ እርዳታ እንዲደርስ በተወሰነ መልኩ አስችሎ ነበረ የሚል እምነት አለኝ። የሆነ ሆኖ ግን በዋናነት የሰላም ስምምነቱ እንደ ማዕቀፍ ያነጠፈውን ነገር ወደ ፖለቲካዊ ውይይት የሚገባበት ጊዜ ባያስቀምጥም እንደ ፍንጭ ማስቀመጡና የሰላም መንገዱ መጀመሩ እንደ ትልቅ ነገር ነበረ ብዬ ላለሁኝ በአጭሩ ማለት ነው።
እንግዲህ ከሰላም ስምምነቱ ወዲህ ደግሞ በአማራ ክልል በቀጠለው ግጭት የተለያዩ የመብት ጥሰቶች እንደተፈጸሙ ቀደም ብለው የወጡ በርካታ ሪፖርቶችም ያመለክታሉ። ማዕዛ ወደ እርሶ ልምጣና ይህ ስምምነት በክልሉ ለምንድን ነው ሰላም ማምጣት ያልቻለው?
አመሰግናለሁ። ለመሰረቱ እንግዲህ ስምምነቱ በራሱ ለአማራ ሕዝብ ሰላም ወይም ደግሞ የሚፈልገውን ነገር አለማምጣቱን በጥያቄው ራሱ በትክክል ያሳያል። ምክንያቱም ለምንድን ነው ወደ ሰላም ያላመጣን ብለን ስንጠይቅ ኦሬዲ ሰላም የለም፣ በጦርነት ውስጥ ነው ያለው፣ ህዝቡ እየተፈናቀለ ነው፣ የሰብአዊ መብት ጥሰቱ እንደቀጠለ ነው፣ የሰብአዊ እርዳታዎች የሚደርሱበት መንገድ የለም፣ ኢንተርኔት የለም፣ ስልክ ተዘግቷል፣ በኮማንድ ፖስት ወይም በስቴት ኦፍ ኢመርጀንሲ ውስጥ ያለ ህዝብ ነው። ምን እንደሚፈጠርና በየቀኑ ምን እየሆነ እንደሆነ እንኳን ማናቀበት ሁኔታ ነው። ለምንድን ነው ይሄ ያላመጣለት ብለን ስናስም መጀመሪያም ሲነሳ የነበረው ጥያቄ የአማራ ህዝብ በቀጥታ የጦርነቱ ሰለባ የነበረ ቤቱ ድረስ ተንኳክቶ ጦር የተከፈተበት በዚህም ዋጋ ሲከፍል የኖረ ነበር በዛ አስከፊ ጦርነት ውስጥ። ነገር ግን የጦርነቱ ሰለባ መሆን እንጂ ጣፈንታው የሆነው ይሄ ህዝብ ከጦርነቱ ቀጥሎ በመጣው አሁን በምንነጋገርበት አሁን ስለምናወራለት ሰላም ስምምነት ውስጥ ይሄ ህዝብ ድርሻ የለውም። በዛን ሰሞንም ሲጠየቅ የነበረው ይሄ ስምምነት ከመደረጉ በፊት ሲጠየቅ የነበሩ ጥያቄዎች በብዙዎች ዘንድ ሲነሳ የነበረው ጥያቄ የጦርነቱ ቀጥተኛ ተሳታፊ ቀጥተኛ ተጎጂ የነበረ ማህበረሰብ በዚህ የሰላም ስምምነት ውስጥ ግን ይሄ ነው የሚባል ውክልና የለውም፣ ዜሮ ውክልና ነው ያለው። ውክልና በሌለው ሁኔታ ጥቅሙን በማስከብርበት ሁኔታ ሰላሙን በማያመጣለት ሁኔታ ሌሎች ሰዎች በደገሱት ድግስ ውስጥ ወይም ሌሎች ሰዎች በተስማሙበት ነገር ውስጥ ያንተ መብት ይከበራል በግድ ተብሎ ነው የተነገረው። ያ ደግሞ አልተካሄደም አልተፈጸመም። ሲጠይቅ የነበረው ውጤቱን አሁን እየኖረ ያለው ይሄ ማህበረሰብ እየኖረ ያለው የለሁበትን ባካቹ አስገቡኝ እያለ የጠየቀበት የሰላም ስምምነት ነበር። ነው አለህበት ከሌ ወክልሃል ከሌ ያለልህ እየተባለ ነበር። አስታራቂዎቹ ወይም ደግሞ ለመታረቅ የተቀመጡት የፌደራል መንግስትና የህወሓት ወይም ደግሞ የቲዲኤፍም ወራበር በሚንለው በሚጠራው እነሱ ነበሩ። አይ አለህበትኛ ወክልሃል ከሌ ወክልሃል ተብሎ ነበር። በሌለበት የተፈረመ ስምምነት የተደረገ ውይይት ስለነበረ አዘንዶ ሰደ የዛ ሰለባ የዛ ገፈት ቀማሽ ሆኗል ማለት ነው።
ተባጥቷልን ጉዳዮቹን። ሌላው ደግሞ በከፍተኛ ሁኔታ አሳሳቢ እንደሆነ የሚገለጸው በኦሮሚያ ውስጥ የሚካሄደው ግጭት ነው። በመንግስትና በኦሮሞ ነጻነት ሰራዊት መካከለ የሚካሄደው ግጭት በተመሳሳይ መልኩ በድርድር ለመፍታት ታንዛኒያ ላይ ድርድሮች ተደርገው ያለ ስምምነት ቢጠናቀቁም ድርድሮቹ ግን እንዲቀጥሉ ግፊት እየተደረገ ነው። ይሁንና ከፕሪቶሪያው ልምድ በመነሳት ዶክተር ሄኖክ ወደ እርሶ ልምጣ። ስምምነት ላይ መደረስ ቢቻል ስምምነቱ በራሱ ግጭቶቹን ማስቆም ይችላል ብለው ይላሉ ወይስ ጎን ለጎን መሰራት ያለባቸው ጉዳዮች አሉ?
ጅጋር ያመሰግናለሁ። እንግዲህ የትኛው ማለት ጦርነት በሳይንስም በተለያዩ መንግስትም መለከት ማለቂያው በስምምነት ነው ወይ በድርድር ነው። ድርድር የሚመጣው ወይ የተለያዩ የሚዋጉት ወገን ደክሟቸው መጨረሻ ላይ ድርድር ሻለናል የሚል ውሳኔ ላይ ሲደርሱ ነው። የኦሮሚያ ውስጥ ያለው ጦርነት የኦላና የፌደራል መንግስት ጦርነት ሳይሆን በነኢታ የኢትዮጵያ ሀገረ መንግስትና የኦሮሞ ህዝብ ለብዙ አመታት ተከባብሎ ዚጋ ያደረሰው የፖለቲካል ልዩነት ነው እያየን ያለ ነው። የሁለት ቡድን አይነት ጦርነት አርገን ብንወስድ ነገሩን ማሳነስ ነው የሚሆነው። የዛ ሀገር ፖለቲካ ችግር ሁላችንም እንደምናውቀው ከጊዜ ወደ ጊዜ እየተሸጋገረ መጥቶ ዚጋ ያደረሰው አሁን ቤዚክ የስብዕና ኤሌመንቶች የጠፋበት ደረጃ ላይ ደርሰናል። እና ወደ ታንዛኒያ ድርድር ስንመለስ ይሄን ኦፒኒየን የሚሰጠው የራሴ ፐርሰናል ኦፒኒየን ነው፣ የትኛውንም ቡድን ወይ ደግሞ ወገን ወክዬ አይደለም። እንደሚባለው የነበሩት ዲማንዶች አለመቀራረብ የሚያሳየን ነገር የዛ ሀገር ፖለቲካ ገና የፖለቲካ ችግር ሳይሆን የመስራታዊ የሶሻል ፋብሪክ መጥፋቱን የሚያሳየን ነገር ነው። ከፕሪቶሪያ ሊማሩት የሚችሉ ወይ ደግሞ ማንሶ ከፕሪቶሪያ መማር የሚቻል ብዙ ነገሮች አሉ። ከፕሪቶሪያ በኋላ የትግራይ ህዝብ አትሊስት ለትንሽ ጊዜያት ብሪዚንግ ሩም አግኝቷል። የሂዩማኒታሪያን ኮሪደር መከፈት ተችሏል። ቤዚክ ሰርቪሶች መመረስ ተችሏል። ተስፋ እንዳለ አይተናል። ሰላም መምጣት አጣጫዎች ሊኖሩ እንደሚችሉ አይተናል። ዋናው ፖለቲካል ዊሊንግነስ ነው በሁሉም ወገን ማለት ነው። ያን ዊሊንግነስ ማምጣት ላይ መሰራት ያለባቸው በጎንዮሽም ይሁን ቨርቲካሊም ይሁን ብዙ ስራዎች ያስፈልጋሉ። ግን ምን መለከታቸው ኢንዲኬተሮች ካየናቸው ያ ነገር አለ ወይ? ስፔሻሊ ያን ሀገር ከሚመራ መንግስት ሱፒሪየር የሆነ ተጠያቂነት ነው ኤክስፔክትም እናደርገው። ከሪቨል ግሩፕ ጋር ወይ ደግሞ ከታዋጊ ግሩፕ ጋር እኩል ሪስፖንሲቢሊቲ ሊወስዱ አይችሉም። እና ምንማር ነገር አለ። ግን ችግሮችም እንደሚቀጥሉ አስማሚያች አሉ ለማለት ፈልጌ ነው።
እሺ፣ ስቱዲዮ ያላችሁትን ተያዮቻችንን አመሰግናለሁ። አሁን ደግሞ ስካይፕ ላይ ወዳሉ እንግዶቻችን ልለፍና አቶ ሰኢድ ከርሶ ልጀምር። እንግዲህ የሰሜኑ ጦርነት ከፍተኛ ጉዳት ካደረሰበት ክልል አንዱ የአፋር ክልል ነው። የሰላም ስምምነቱ በዛ ክልል ውስጥ በተለይ ከሰባዊ እርዳታ አቅርቦትና መሰረታዊ አገልግሎቶችን ከመመለስ አንጻር በክልሉ ምን አመጣቷል ይላሉ? ምንስ አግድሏል?
ሰመለሽ ታንክ አመሰግናለሁ። እኛ የአፋር ክልል ጦርነቱ ታውጆብን ሳንፈልገው ታወጀብን በጣም ነው ጎዳ የአፋር ህዝብ እዚህ ጦርነት የተበደረው በረሃብ ተንቀል ሌላ ቦታ እዚሁ ትምህርት ቤት ማፍረስ ሆስፒታል ክሊኒኮች የፈረሱ በሙሉ ስላል እንደውም በጣም የተጎዳ ሳንፈልገው የገባንበት ጦርነት በጣም ይጎዳል። ሁማኒታሪያን ኮሪደር ለትግራይ እንኳን ሲከፈት እህሉ በፊት ለፊት እያለፈ እየተራበ ያዘረፈ ህዝብ ነው እና በጣም የተጎዳ ህዝብ ስለሆነ እስቲ ይሄ ያልፈለግነውን ጦርነት የገባንበት በጣም ይጎዳል እና ይሄ ሰላም ጥሩ መሆኑን ትንሽ የጥይት እንኳን ድምጽ ቆሞ ተረጋግቶ ሲኖር ራሱ በቂ ነው። እንዳውም በጣም ጥሩ ሁኔታ ስለሆነ አሁን ለመልሶ ግንባታ ለሪኮንስትራክሽን እንደዚሁም ለህዝቡን ለመርዳት ብዙ ጥረት እየተደረገ ያለው በፕሬዝዳንት አወል አርባ የመራው መንግስት አሁን ሪኮንስትራክሽን ውስጥ እየገቡ እየጀመሩ ስራው ስላለ እና በዛ ሁኔታ ነው ያለው። አመሰግናለሁ።
አቶ ሰኢድ፣ አቶ ኢሳያስ በቅርቡ የፕሪቶሪያውን ስምምነት አፈጻጸም ገምግመው አንድ ጽሑፍ አሳትመዋል። በዚህ ጽሑፍ ላይ የፕሪቶሪያ የሰላም ስምምነት የህግ ማሻሻያዎች እንደሚያስፈልጉት አመልክተዋልና ባጭሩ እነዚህ የህግ ክፍተቶች ምንድን ናቸው?
እሺ፣ አመሰግናለሁ። ምናልባት ወደ ህግ ስምምነቱ በፊት በመጀመሪያ የፕሪቶሪያ ስምምነት ይፋማ የሆነበትን ምክንያት በተወሰነ መልኩ ብንታ፣ አንደኛ ይህ ሰነድ ሲጀመር የፖለቲካና የህግ ሰነድ ነው። ፖለቲካ ሰነድ በመሆኑ ፖለቲካ ዝግጁነት የፖለቲካ ዊል የሚባለው ነገር ያስፈልገዋል። ደግሞ የህግ ሰነድ ቢሆንም የአፈጻጸም መንገድ ትክክል የሌለው ዶክመንት ነበር። አንዱ ችግር ለመሰረታዊ እንትን መንሳት ያለበት ይሄ ነው። በሌላ መልኩ ፕሪቶሪያ ስምምነት ሌሎችን ያገለለ ነው የሚለው ላይ ምናልባት በጥልቀት ካየ ነው አሁን ለምሳሌ የአማራ ፋኖ ወይም ሌሎች ኃይሎች ከፌዴራል መንግስት ጋር ትግራይ ጋር የሚደረገው ጦርነት በቀጥታ በፌዴራል መንግስቱ ስር ታዘው ፌዴራል መንግስት ጋር በጋራ ሆኖ ነው የትግራይ ጦርነት የተሳተፉት። ማለትም የፌዴራል መንግስቱን ስልጣን ተቀብለው በነበረበት ጊዜ ነው። ስለዚህ አንድ ግልጽ ሆኖ ያለበት ዶክመንቱ የፕሪቶሪያ ስምምነት በትግራይና ፌዴራል መንግስት መካከል የተደረገ ስምምነት መሆኑ ይታወቅ ይገባል። ራሴም ሳንዲያጎ በተደረገ ውይይት ከአምባሳደር ማይክ ታምር ጋር በቀጥታ የሁለት ቀን ውይይት ነበረን። ህዝብ የቀረበን ጥያቄ ነበር። ስምምነቱ በትግራይና በፌዴራል መንግስት መካከል መሆኑን ግልጽ አድርጎ ተናግረዋል። ይሄ መታወቅ አለበት። ያነሷቸው ክፍተቶች በመጀመሪያ የፕሪቶሪያ ስምምነት የህግ እና የፖለቲካ ስምምነት እንደሆነ መጠን የህግ ስምምነት ተፈጻሚ ካልሆነ ውል ነው፣ ኮንትራክት ነው። ኮንትራክት ከተጣሰ ቮይደብል ወይም ደግሞ ጥቅም ላይ የማይውል ሆኖ ወደኋላ ተመልሶ እንደገና የሚሻሻልበት መንገድ አለ፣ የህግ አገባብ አለ። ምክንያቱም አንዱ ግን አልፈጸመውም። እንደሚታወቀው አንድ አመት ሞላው። አንድ አመት በኋላ ከተሰኛ የሆነ ጦርነት ካለመኖሩ ውጭ ጥይት ውጭ በረሃብና በተለያየ መንገድ በርካታ ሰዎች ጉባኤና ሌሎች አካባቢዎች ሰዎች እያለቁ ነው። የፌደራል መንግስት ያደረገው ብዙ ነገር የለም። ጦርነት ከመቆም ውጭ ላይ 80 ሺህ በላይ የሚሆን የጥያቄው ላይ በሱዳን እና ሌሎች ውጭ ሀገር ስደት ላይ ይገኛል። ሀገር ውስጥ የተፈናቀሉት 1 ሚሊዮን በላይ ስለሆነ አሉ። የህዝብ አገልግሎት ተወሰነ በስተቀር የተጀመረ ነገር የለም።
ሰዓታችንን እንድንጠቀምበት 2 ደቂቃው ስለሞላ የቀሩትን ሀሳብ ምናልባት በሚቀጥለው ላይ ሊያካትቱት ይችላሉ። አሁን ወደ ሌላው የስካይፕ እንግዳችን ልለፍ። አቶ ልደቱ፣ እንግዲህ ከርሶ ቀደም ያሉ ተሳታፊዎች በተደጋጋሚ እንደገለጹት የሰሜን የሰላም ስምምነቱ በሰሜን ኢትዮጵያና በህወሓትና በመንግስት መካከለ የነበረውን ጦርነት ያስቆም እንጂ ክፍተት አለው ብለዋል። እንዲሁም ደግሞ ግጭቶች አሁንም በተለያዩ ሀገሪቱ ክፍሎች ቀጥለዋል የሚለውን አስመረውበታልና እስኪ ለምንድነው የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላም ለማምጣት ያልቻለው?
አመሰግናለሁ በቅድሚያ ለቪኦኤ። የፕሪቶሪያ ስምምነት በተፈረመ ማግስት አንድ መጣጥፍ ስፔ ነው እና የመጽሐፉ ርዕስ ምንድን ነው ያልኩት? የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ነበር ያልኩት። ያስደስታል ያልኩት በተወሰነም ደረጃ ቢሆን የጥይት ጩኸት ቆሞ ሰዎች መሞታቸው መቆሙ ነው እና ትግራይ አካባቢ ይሄ ሁኔታ ስምምነቱ በኋላ ከነ ችግሩም ይታያል። ነገር ግን ያሳስባል ያልኩት ያለ ምክንያት ነው። ያ ጦርነት የተነሳበት መሰረታዊ ምክንያት ፖለቲካዊ ችግር ነው። የሰላም ሰነዱ እነዛን ፖለቲካዊ ችግሮች በአግባቡ የተነዘበ አልነበር በአንድ በኩል። በሌላ በኩል ደግሞ ከልባዊ ፍላጎት አልነበር ድርድር የተካሄደው። በውጭ ኃይሎች አስገዳጅነትና በጦርነቱ አስቀያሚ ባህሪ ጊዜ የመግዚያ ስልት ተደርጎ ነበር በወቅቱ የታየው እና ያ የሚያሳዝን ነበረ። በተመሳሳይ ሁኔታ ደግሞ በዚህ ሁኔታ የተደረገ ስምምነት ነገ ከነገ ወዲያ ያፈጻጸም ችግር እንደሚገጥመው እና ምናልባትም ጦርነቱ የጊዜ ጉዳይ ካልሆነ መልሶ እንደሚነሳ ስጋት ስለነበረ እና ሳይውል ሳያድር ኦሮሚያም በተለይ ደግሞ አሁን አማራ ክልል አዲስ ጦርነት የተከፈተበት ሁኔታ ነው ያለው እና በነገራችን ላይ አንዳንዶቻችን ስንናገር ግጭት እንለዋለን። ይሄ ግጭት አይደለም። በጣም የለየለት በከፍተኛ ደረጃ የጦር መሳሪያ ጥቅም ላይ እየዋለ ያለበት የሀገር መከላከያ ያለ ጦርነት ነው። የቀድሞ ትግራይም የተካሄደ አሁን ኦሮሚያም አማራም የተካሄደው ግጭት ሳይሆን ጦርነት። ስለዚህ በዋናነት መንግስት የሰላም መንግስት ሆኖ ከልቡ አምኖ ሰላም ያስፈልጋል ይችላል ብሎ የሚሰራ ባለመሆኑ ነው ይሄ ችግር እየተፈጠረ ያለው። መንግስት በሁኔታዎች አስገዳጅነት ወይም ሳይፈልግ አይደለም ጦርነት እየመጣበት ያለው። ጦርነትን ዋና ቋሚ ያገዘ ስልቱ አድርጎ ነው እየተጠቀመ ያለው። በዚህ ምክንያት ነው ችግር የተፈጠረው።
ወደ ረዳት ፕሮፌሰር ጉባኤ ልለፍ። ባለፈው አንድ አመትና ከዛ በፊት ባሉ አመታትም በደቡባዊው የኢትዮጵያ ክፍል ከአዲስ ክልሎች አመሰራረት፣ ከአወቃቀር፣ አስተዳደራዊ ወሰንና የመሬት ይገባኛል ጥያቄዎች ጋር ተያይዘው የሚነሱ ግጭቶች በርካታ ሰዎች እንዲገደሉ ምክንያት ሆኗል እና የሰሜን ጦርነት ደግሞ እነዚህ ግጭቶች ትኩረት እንዳያገኙ አድርጓቸው ነበር። ስለዚህ ከፕሪቶሪያው ስምምነት በኋላ ግጭቶቹ የሚገባቸውን ትኩረት ማግኘት ችለዋል ይላሉ?
አመሰግናለሁ ስመኝሽ። የደቡብ ክልል ሁኔታን በተመለከተ እንግዲህ በትግራይ ክልል እና በፌደራል መንግስት መካከል የነበረው ጦርነት በዚህ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አንጻራዊ ሰላም በትግራይ ተፈኗል ማለት ይቻላል። የደቡብ ክልል ተሳትፎ ያው ማንኛውም የኢትዮጵያ አካባቢ በሰራዊቱ በኩል በጦርነቱ ላይ እንደተሳተፈው ብዙ ከክልሉ አካባቢ ለጦርነቱ የተመለመሉ ወጣቶች በጦርነቱ ሞተዋል። እንዲያውም አሁን በትግራይ ክልል መርዶ ለቤተሰቦች የተነገረበት ሁኔታ ቢኖርም በደቡብ ክልል ያ ሂደት ያለ አይመስለኝም። ብዙ ቤተሰቦች ልጆቻችን ከዛ ጦርነት ይመለሳሉ ብለው የሚጠብቁበት ሁኔታ ነው ያለው። ያ እንዳለ ሆኖ ደቡብ ክልል ያሉ ቫዮለንት የሆኑ ግጭቶች በአንጻራዊነት በኦሮሚያ በአማራ ክልል አሁን እንዳለው ባይሆንም ክልሉ በተለይ ይሄ የብሔር ፖለቲካ የፈጠረው ክልል ይሰጠኝ ክልል እንትን ይገባኛል ክልል ይገባኛል የሚለው የፖለቲካ አወቃቀር የመዋቅር ጉዳይ ክልሉ እየተፈረካከሰ ወደ 4-5-6 ክልሎች እንዲፈርስ ሆኗል እና በዛ የተነሳ የጦርነት መልክ ያለው ነገር ባይሆንም ብዙ ውጥረቶች አሉ በክልሉ።
እንመለስባቸዋለን ሐሳቦቹን። የስካይፕ ተወያዮቻችንም በስቱዲዮአችን የምትገኙ እንግዶቻችንን ማመሰግናለሁ። አድማጮች፣ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ የሚካሄደው ልዩ ውይይታችን ይቀጥላል። ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
በኢትዮጵያ የሚገኙ ዘጋቢዎቻችን ወደ ተለያዩ የሀገሪቱ ክፍል ተንቀሳቅሰው ወደ አሰባሰቧቸው የነዋሪዎች ጥያቄዎች እንሸጋገራለን። በምስል የቀረበ በመሆኑ ጥያቄዎቹን ሰምተን ለምላሾቹ ወደ ተወያዮቻችን እንመለሳለን።
የቮክተሪያ ስምምነት የነበረ ብዙ ሺህ ሚሊዮናት የሆኑ ሰዎች ተፈናቀሉ ወደ መረበቱ ለምንድን ነው ያልተመለሱ? እናም ይሄ ጥያቄ ይሄንም ምለው ማለት ነው።
አገራችን ኢትዮጵያ አንድ የሚያደርጉን በርካታ ባህሎችና እሴቶች ባለቤት ሆነን ይያለ ዲያስፖራው ግን ለምን በልዩነትና በጥላቻ ሐሳብ ላይ ተጠምዶ እንዳለ ማወቅ ስለምፈልግ
ከተለያዩ ብሔር ብሔረሰቦች ያሉ ኢትዮጵያ ዲያስፖራዎች እርስ በርስ ለመነጋገርና ለማውራት ዝግጁ ናቸው ወይ? እዛ ውጭ እንዳሉ ችግሮቻቸውን ያላቸውን የፖለቲካ አለመግባባትና ቅራኔ በንግግር ለመፍታት ምን ያክል ዝግጁ ናቸው?
እንግዲህ ጥያቄዎቹን ሰምተናል። አብዛኞቹ ከሰላም ስምምነቱ ክፍተቶች እንዲሁም ሰላም እንፈልጋለን ለዚህ ደግሞ ዲያስፖራው ሚና ምንድነው የሚሉ ይገኙበታል። ለምላሹ ከዶክተር ሄኖክ ልጀምርና ወደ ሌሎቻችሁ መለሳለሁ። ዶክተር ሄኖክ፣
መነጋገር መወያየት ግዴታ ነው። አማራጭ የሌለው መፍትሄ ይሄ ብቻ ነው። ምንም ጥያቄ የለውም። ግን ዋናው ጥያቄ ግን እንዴት ነው የምንነጋገረው? በምን ላይ ነው የምንነጋገረው? ያለን ግንኙነት መቀራረብ አትሊስት ከብዙ አመታት ተሰሱን አመታት በፊት የነበሩት አሁን ያለንበት ደረጃ ምን ላይ ነው ያለነው የሚል ሁሉም ሰው ራሱን ማዳመጥ ያለበት መስለኛል። በርግጥ የሚጠየቁ ጥያቄዎች ከሀገር ቤት የሚጠየቁ ጥያቄዎች በጣም ሌጂትሜት የሆኑ ትክክለኛ ጥያቄዎች ናቸው። ግን የንግግሩ የመወያየቱ መጨረሻ አውትካም ወይ ደግሞ ጎሉ ምንድነው የሚፈለገው? ካንዲድ የሆነ መነጋገር ተርሞች የሉም በዚህ ደረጃ ላይ። ሶ ዲያስፖራ እንደምናውቀው የኢትዮጵያ ሀገር ውስጥ ከሚካሄድ ትግል አጋዥ ቡድን መሆኑ ይታወቃል። ግን ዲያስፖራ ውስጥ ያለው የፖለቲካል አምቢሽን ወይ ደግሞ ፍላጎት እንደየልዩነታችን የተለያየ ነገር ነው። እንደውም በእኔ እይታ ዳያሜትሪካሊ ኦፖዚት ነው። ወደ አማርኛ መተርጎም ትችያለሽ?
ተቃራኒ ነው።
በጣም ተቃራኒ ነው። እና ከየት ነው የሚጀመረው? ማን ነው የሚያስጀምረው? ማን ነው የሚዳኘው? ብዙ ያልተመለሱ ጥያቄዎች አሉ። እንዲሁ ተነስተን ምንም ውንድድ እንዳልሆነ ወይ ደግሞ ሰላም እንደነበረ አርገን መጀመር የሚቻል ነገር አይመስለኝም። ብዙ መከዳ ያለበት መንገዶች አሉ። ሶ ተመለሰን የፖለቲካል ዲስፒት ወይ ደግሞ የፖለቲካል ዩነቱ ችግሩ እዚህም ቢኖር ችግሩ የሚታየው ሀገር ቤት ነው። ሰው እየሞተ ያለው እያለቀ ያለው በረሃብም ይሁን በመፈናቀልም ይሁን ሀገር ቤት ነው እያለቀ ያለው። ሶ ዴስቲኔሽኑ እዛ ነው መሆን ያለበት። ከዛ የሚነሳ መፍትሄ እዚህ ጋር ፍሌክት ያደርጋል እና በእርግጥ ዳያስፖራ ኢንዲፔንደንት ሆኖ በራሱ ብቻ የሚንቀሳቀስ አይደለም። ዋን ዌይ ኦር አናዘር ስቲል ኮኔክሽን አለ እና እሱን ኮኔክሽን ማጠናከር አስፈላጊ ነው ብዬ ማምነው።
አመሰግናለሁ። ማዕዛ ወደ እርሶም ልምጣ። ለተነሱ ጥያቄዎችን ሰምተዋቸዋል። ምንድን ነው የእርሶ ምላሽ?
አመሰግናለሁ። እንግዲህ የተነሱ ጥያቄዎች እንደ አንድ ኢንዲቪጁዋል ወይም እንደ ማህበረሰብ ከፍላጎት የትኛውም የፖለቲካ ኃይል የትኛውም የፖለቲካ ሂደት ውስጥ ድርሻ ያለው አካል በፈለገው መንገድ ተነጋግሮ የሚፈልገውን ሰላም፣ የኢኮኖሚ መረጋጋት፣ የፖለቲካ መረጋጋት እንዲያመጣለት ነው የሚፈልገው መሬት ላይ ያለው ማህበረሰብ። ሶ የተነሳውም ጥያቄ ይሄ ነው። ዲያስፖራ በየው ፖለቲከኛ በየው ተነጋግራችሁ ችግራችሁን በጠረጴዛ ዙሪያ ፈታችሁ የተባለውን ነገር ለምን አታመጡልም? ከዚህ የችግሩ ገፈት ቀማሽ ስለሆነ ነው ይሄ ጥያቄ የሚነሳው። ነገር ግን በጠረጴዛ ዙሪያ የሚደረጉ ውይይቶች ቀናነትን ይፈልጋሉ፣ አሳታፊነትን ይፈልጋሉ፣ አካታችነትን ይፈልጋሉ። ስለ ፕሪቶሪያው እንደው ኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት የተደረገው የፕሪቶሪያ ስምምነት እንኳን ተግባራዊ እንዳይደረግ ያደረገው ምንድን ነው ብለን እንኳን አይደለም ዲያስፖራው በየራሱ ሐሳብ ያለው because ኢትዮጵያ ያለው የፖለቲካ ምህዳር የሚዲያው የምሉ ነገር ስለተጣበበና ስለታፈነ በአንድም በሌላ መልኩ ጉዳዮቻችን ወደ ዲያስፖራው እጅ ገብተዋል ወይም ደግሞ አጀንዳዎቻችን ዲያስፖራው ላይ ወድቀዋል። ስለዚህ ዲያስፖራው ተነጋግሮ መፍትሄ ቢያመጣ ሚል ፍላጎት ቢመጣ አይገርመኝም። ግን ራሱ ያኛው የፕሪቶሪያ ስምምነት እንኳን አካታችነት የለውም፣ አሳታፊነት የለውም። ችግሩን ሩት ኮዙን ወይም መሰረታዊ ችግሩን አድረስ ያደረገ ወይም የነካ ስላልሆነ ዘለቄታዊ መፍትሄ አልሰጠም ሲባል በጣም ነው ማዝ ነው። አሁን እንኳን ችግሩን እየቀመስ ነው ችግሩ ውስጥ እየኖረ ስፔሲፊካሊ ስለአማራ ህዝብ ነው ማወራው። አይ እኔ አቀልሃለሁ የሚል ፖለቲካ ስላለ ከዓለም አቀፍ ማህበረሰቡ ጀምሮ እያንዳንዱ ፖለቲከኛ አይ በነበራችሁበት እኮ ጦርነቱ ላይ ስለነበራችሁበት ሰላም ስምምነቱ ላይ ተወክላችኋል ማይካመርን ብሏል የሚል ሰው ይመጣል። እኔ ማይካመር ቢል ምን ያገባኛል? የሚኖረው ማህበረሰብን ያያዩት የሞት ያለው ማህበረሰብ። ስለዚህ በዚህ ሂደት ውስጥ የኡነትና አካታች ሆነ የሰላም ንግግር ሩት ኮዙን አድረስ ያደረገ ዘላቂ ካልሆነ አለመተማመን ይፈጥራል። በዛ አለመተማመን ሂደት ውስጥ ተመልሰን ጦርነት ውስጥ ነን። ተመልሰን ጦርነት ውስጥ ገብተን እየሞትን እያለቀን በር ተዘግቶብን እንኳን አይደናናችሁ ያኔ እኮ ሰላም ነበር ተሳትፋችሁ ነበር የሚል የኔ አጥልሃለሁ ፖለቲካና አጀንዳ ካልቀረ መሰረታዊ ችግሩ ካልመጣ በስተቀር የማህበረሰቡ ኢንተረስት አለ የኔም ኢንተረስት ነው እንደዛ ህብረተሰብ ክፍል አካል። ግን ያ ኡነተኛ ውይይትና ንግግር እንዲመጣ ኡነተኛ ችግሩ የኡነተኛ ችግሩ ገፈት ቀማሽም አብሮ መነጋገር አለበት ብዬ ነው ማምነው።
እሺ ወደ አቶ ጌታቸው ልምጣ። ምናልባት ለዚህ የሚጨምሩት ነገር ካለ ሰላም እንፈልጋለንና ሰላም እንዴት ይምጣ ነው ዋናው ሐሳቡ። የርሶ ምላሽ ምንድነው?
አመሰግናለሁ። አንድ ሁለት ነጥቦችን ማንሳት ፈልጋለሁ። መጀመሪያ ጥያቄውን የላኩት አድማጭ ወደ 1 ሚሊዮን የሚያክሉ ሰዎች ተፈናቅለው አሁንም ችግር ውስጥ ነው ያሉት ትግራይ ውስጥ እና ለምንድነው የፕሪቶሪያ ስምምነቱን ከተፈረመ በኋላ ያንን ችግር ያልተፈታው የሚል ሐሳብ አንስቷል። ይሄ ከመጀመሪያውም የፕሪቶሪያ ስምምነት ጋር ተያይዞ የመፈጸም አቅም ችሎታው የተነሳበት ዓላማው ፖለቲካል ዊል ወይ ፍላጎት የኢትዮጵያ መንግስት በትክክል አለው ወይ ወይም የተፈራረሙ ወገኖች የፖለቲካ ውል አላቸው ወይ የሚል ጋር የሚያያዝ ነው። በነገራችን ላይ አንድ በጣም የተሳሳተ ስተት ማየው የፕሪቶሪያን አግሪመንት ሲፈረም ተዋዮቹ እነማን ናቸው ብሎ ወደ ኋላ ተመልሶ ማየት ያስፈልጋል። አሁን እንደ ምሳሌም እንደ ሮል ሞዴል አይነት እንደ ምሳሌም ብንወስደው ከሆነ የፕሪቶሪያ አግሪመንት በጣም ብዙ ችግሮች ያሉበት አግሪመንት ነው። ሲቀጥል ለምሳሌ የአማራ ክልልን ችግር በሚመለከት ራሱን ችሎ የአማራ ክልል ችግር በሚመለከት ራሱን ችሎ መነሳት አለበት እንጂ ኦልዌይስ ከትግራይ ክልል ጋር የተያያዘ ትግራይ ክልል ውስጥ የተፈጠረው ችግር ከመጀመሪያውም ጀምሮ የአማራ ክልል ኃይሎች ከፌደራል መንግስት ጋር ተሳታፊ ነበሩ። አስ ፌሪ ክሊር ያንን ችግር ለመፍታት በሚሄድበት መንገድም የትግራይ ህዝብ አሁንም ቢሆን ማለት ነው የተለያዩ በዋናነት በዋናነት መሰረታዊ የሆኑ የሰብአዊ መብቶቹ ሳይጠበቁ ይሄንን የተሰጠው የፕሪቶሪያ አግሪመንት እንደ ትልቅ ነገር ተደርጎ ለዛውም ደግሞ አግላይ የሆነ ነው ያን ስምምነት ስለተፈጸመ ነው አሁን አማራ ክልል ውስጥ ችግር ያለው መባል የለበትም እንት ክልም አይደለም ስለ አይደለም ማለት ነው። ወደ ሁለተኛው የተወሰነ ጊዜ ካለኝ ሁለተኛው
30 ሰከንድ አሉት በዛች አጠቃሉ።
ቴንክ ዩ። የሁለተኛው የተነሳው ነጥብ ለማንሳት አንደኛ መሰረታዊ የሆነ አሁንም ማሳሰብ እንፈልገው የመንግስት አገሪቱን ሰላም የማድረግ ፍላጎት ነው መታየት ያለበት እንጂ ከያንዳንዱ ክልሎች ጋራ በውጭ ሀገር የተለያዩ አግሪመንቶችን መፈራረም አይችልም። ያንን ፍላጎቱ ፍቃደኝነቱ አለ ወይ መንግስት የለውም የሚል ነገር ነው ማየት ያለብን። ለኔ የለውም በግልጽ ማሳየት ሆናል አሁንም ቢሆን ይከተላል ማለት ነው። ሶ ቢፈረምም የማይፈጸምም ይፈረማል ለተወሰነ ጊዜ ረፍት ያገኛል እንደን ደግሞ ጦርነቱ ሊቀጥል ይችላል። ሶ መሰረታዊ የሆነ መፍትሄ ነው መፈለግ ያለብን።
አመሰግናለሁኝ። አሁን ደግሞ ከተመልካች የሚነሱ ጥያቄዎች እዚህ ስቱዲዮ ካላችሁ ተሳታፊዎች ሶስት ጥያቄዎች እቀበላለሁ ሌሎቹን እንደገና በሌላ ዙር ተመልሰን እንመጣባችኋለን። አባካችሁ ስትጠይቁ ራሳችሁን እና ኬት እንደመጣችሁ አስተዋውቁልን። በተለየ መጠየቅ የምትፈልጉት ሰው ካለም ያንንና በጣም አጭር አድርጉት። እንግዲህ ሰዓት ላይ በጣም እንደማተኩር አይታችኋል ስለዚህ በጣም አጭር አድርጉልኝ።
ኢሳያስ ባላለው የመጣሁት ከቨርጂኒያ ነው። ትግራይ ላይ በጣም ብዙ እንትና ችግር አለ አሁን ረሃብ አለ። የተፈናቀሉ ሰዎች አሁን የጠየቀው ሰውዬ አለ በሚሊዮኖች የተፈናቀሉ ሰዎች ይያሉ ጸጥታ ነው ያለው እንጂ ሰላም አልመጣም። በሺዎች የተደፈሩ ሴቶች አሉ። እነዚህ ሴቶች እንትን አላገኙም ፍትህ አላገኙም። ያ የደረሰው ግፍ ጦርነት በሌላ ዓለም እንዳይታይ ብረቶቹ እንደዚህ ምንድነው ይባሉት መሳሪያዎቹ ተነስተው ጭራሽ እየጠፋ ነው ታሪክ እየጠፋ ነው እና የትኛው ነው ሰላም?
እሺ አመሰግናለሁ።
ትግራይና ጌታቸው እንዲመልስ ሊፈልግ
አመሰግናለሁ። አቶ ጌታቸው ለዚህ ምላሽ መስጠት ይችላል።
አመሰግናለሁ። መጀመሪያ እንደ መግቢያ ሆኖ ትክክል ነው የፕሪቶሪያን ውል በሚመለከት ያመጣቸው ነገሮች ለውጦች ምንድናቸው ከሚል ኮምፕረሄንሲቭ ይሆን አሰስመንት ነው የተነሳሁት እንጂ መሰረታዊ የሆኑ የትግራይ ህዝብ ችግሮች ወይ ደግሞ በጦርነት ላይ የደረሰውን ጉዳት በሚክስ መልኩ የመጣ ውጤት አለ በያላምንም። በዋናነት ጠያቂው እንዳነሱት መሰረታዊ በሆነ መልኩ ትግራይ ውስጥ የተፈጸመው የተለያዩ የጦር ወንጀሎች ኢንክሉዲንግ የዘር የማጽዳት ወንጀሎች ብለን ልንጠራቸው የምንችል የተለያዩ ወንጀሎች በትራንዚሽናል ጀስቲስ የሚረጋገጡ ይሄንን አግሪመንት ወይም ሰሰሽን ኦፍ ሆስቲሊቲስ ተጻቦን የማቋረጥ ስምምነት ቀስ በቀስ ወደ የፖለቲካ ስምምነት ቀስ በቀስ የትግራይ ህዝብ በዋናነት በፌደራል አረንጅመንቱ ያጣውን የመንግስት የመወከል አቅም እንዲኖረው ሲያስችል ነው ይሄንን ውል ነው ብለን መቀበል የምንችለው እንጂ መሰረታዊ የሆኑ የአፈጻጸምም ሆነ ከመጀመሪያው ጀምሮ የቅንነት ችግሮች ያሉበት ውል ነው። ፕላስ የተፈጸመው ወንጀልም ወይም ጦርነቱ ከባድ ጦርነት እንደነበር ይታወቃል። በጦርነት በተለያዩ መመዘኛዎች ሰው እኔ ያነሳሁት ተጻቦን ከማቋረጥ አንጻር ማህበረሰቡ ይፈልገው የነበረውን ያንን ተጻቦ አቋርጦ መሰረታዊ የሆነ ለውጥ እንዲመጣ ከማስቻል አንጻር ነው እንጂ መሰረታዊ የሆነ ለውጦች መጥቷል የሚል እምነት የለኝም። ያንን ከግምት ውስጥ እንዲገባ
አመሰግናለሁ። ወደ ሌላ ጥያቄ ልውሰድ። ቀደም አውጥተው ነበር ጆትን ለሳቸው ስሪ ሳሙኤል።
ቀሲስ ሳሙኤል ብራኑ ከዋሽንግተን ዲሲ ነው። ለሁሉም ነው የምጠይቀው አሁን ስለ ሀገራችንና ስለ ህዝባችን እያሰብን ስለሆነና የሰላም አማራጮችን መንገዶችን እየፈለግን ስለሆነ ቢያንስ በሁሉ ቦታ የሚደረጉ ጦርነቶች ቶክሶች ጸጥ ተደርጎ ወይም በሚዋጉ አካላት ውጊያ አለ ተብሎ አልቀደም ልክ ነው አለ እነዛ ውጊያዎች ጸጥ እንዲደረጉ ሁላችን ግፊት አድርገን ሰላማዊ አማራጭ በንግግር ቁጭ ብለው እንዲፈቱ ችግራቸውን አድርገን ቢያንስ የሚሞቱ ሰዎችንና የሚወድመውን የሀገሪቷን ሀብት ማስቀረት እንችላለን ወይ? ይሄን ምን ያደረጋችሁ ነው የሚለውን ለመጠየቅ ነው። አመሰግናለሁ።
እሺ ለስካይፕ ላይ ላሉ እንግዶቻችን እድሉን ልስጥ። አቶ ልደቱ ለዚህ ጥያቄ መልስ እንዲሰጡልን።
እሺ ምናልባት ቀደም አገር ቤት የተነሱ ጥያቄዎች ጋር ያይዘው አንደኛ የመጀመሪያ መነሻ አለበት የትኛውን ማለት ይፈረም ዜጎች ለሰላም አፍቅሮት ከሌለ በስተቀር የትም ሊደረስ አይችልም። ስለዚህ ኢትዮጵያውያን እንደ ድርጅት እንደ ህዝብ ጦርነትን መጥላት አለ። ጦርነት በአባቶቻችን አያቶቻችን መፍትሄ ሳያመጣ ነው ዛሬ በሆነ በእኛ ጊዜ መፍትሄ ሊያመጣ። አገሪቱ የተያያዘችው ይደርስ የበለጠ ከማጠናከር ምናልባትም ከማድረግ ውጪ ጦርነት መፍትሄ አያመጣ። ጦርነት መቆም አለበት በሚለው ላይ ወሳኝ የሆነ ጠንካራ የሆነ እምነት ልገጣ አንዱ ይሄ ነው። ኢትዮጵያ ውስጥ ያሉ ሰዎች ደግሞ ወንድሜ ያቀረበው ጥያቄ በዲያስፖራ እርዳታ ወይም ትብብር መጠበቅ ይቻላል። መፍትሄ ግን መጠበቅ የለበት። መፍትሄ ከዲያስፖራ በገንዘብ በዲፕሎማሲ እርዳታ ማግኘት ይቻላል። መፍትሄ መጠበቅ የችግሩ አካል አድርገው ማየው ከዲያስፖራ ወይም ፖለቲካ አገር ቤት ያለው በአብዛኛው የማጣባስ እንደምታ ነው እየተፈጠረ ያለው። ሌላው የስደት ጉዳይ በብዙ መቶ ሺዎች የሚቆጠሩ ምናልባት ነው አልተመለሱ አሁን በመከራ ላይ ያለ ይሄ የሆነው ያለበት የፖለቲካ ችግሩ ስላልተፈታ። ስለዚህ የፖለቲካ ችግሩ ካልተፈታ በአገር ደረጃ እነዚህ ሰዎች ወደ አካባቢያቸው የመመለስ እድል የላቸው። ቢመለሱ እንኳን እንደገና በቋጥነት አካባቢ እንደሚቆሙ ዋስትና አለ ማለት ነው። ስለዚህ ዋናው ጉዳይ ሁሉ አቀፍ የሆነ አገር አቀፍ የፖለቲካ ችግራችን በዘላቂነት የሚፈታ መፍትሄ መፈለግ አለ። በተናጠል የፌደራል መንግስት አንድ ታጣቂ ጋር ተደራድሮ የሚፈታው ችግር የለም። በአገር ደረጃ ሁሉ አቀፍ የሆነ አካታች የሆነ ድርድርና መፍትሄ ነው የሚያስፈልገው።
አመሰግናለሁ አቶ ልደቱ። ለሶስተኛ ጥያቄ ምናልባት ለሳቸው ድንስ የፊል ለፊት
እንዴት ላመሰግናችሁ ወዳለሁ። ስሜ በቻኮ ጁል ባላሎ መጣው ከባልተሞር ነኝ። ትውልዴ ጋምቤላ ኢትዮጵያ ወገረን ወዳለሁ አረሳም። እሺ ማቀርበው ጥያቄ ምንድነው? ሰላም አንዳንድ ሰዎች ሰላም እየመጣ ነው ይባላል፣ ግን በሌ ሳዩና በሚሰማው ኢትዮጵያ ሰላም የለም። ምክንያቱም ያለው መንግስት ለሰላም ፍላጎት የለውም። ማቶ በማቶ በኔ እነሳየው ይሄ ምን ለበት ምክንያት አንደኛ አሁን ሰላም አራክልል ይባላል አዘናለሁ። ሰው የሞተው ትግራይም ኦሮሚያ አዘናለሁ። ግን ጋምቤላ ስንል ስናይ በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ሰራዊትና በኦነግ ሸኔ መካከል ልዩነት የለም። ምክንያቱም ጋምቤላ ዙሪያ በሙሉ በኦነግ ሸኔ ተከቧል። ማታ ይገባሉ፣ ሰዎች ያፈናሉ፣ ይገላሉ፣ እንደፈሉ ያደርጋሉ። መከላከያ ሰራዊት ቀን ቀን ወጣቶች ያፈነ ይገላል፣ ያስራል። በቅርቡ በኦፒኒዮን ቴክኒክ ውስጥ አራት ሰዎች ሞቶ ሳይታወቅ እንኳን የተገኙአሉ። አሁን ያለው መንግስት የኦነግ ሸኔ መንግስት ነው ወይ የኢትዮጵያ መንግስት ነው? አን ጋምቤላውን 27 ወጣቶች ታፍቷል። ይሄን ነገሩ አይታወቅም። ምክንያቱም ጋምቤላ ከተማ ውስጥ አምስት ካምፖች አሉ። እነዚህ ካምፖች ማን የመሰረታቸው እዛ አካባቢ?
አመሰግናለሁ። ጥያቄውን ከመድረክ እንዲመልሱ ምናልባት ዶክተር ሄኖክ መመለስ።
አመሰግናለሁ። እንግዲህ ይሄ ጥያቄ የኦነግ ሸኔ መንግስት ነው ወይስ የኢትዮጵያ መንግስት ነው የሚለው normally ስለሚነሳ በብዛት እንደኛ የኦሮሞ ህዝብ ለብዙ አመታት ከኢትዮጵያ ሀገር ጋር ያለው የፖለቲካ ልዩነት የአምስት አመት ጥያቄ ወይ ደግሞ የአምስት አመት ችግር አይደለም። ሲሪየስ የሆነ በካንሰር ደረጃ የሚታይ የፖለቲካ ልዩነትና ልዩነቶች አሉ። የኦሮሞ ህዝብን በኢንስቲትዩሽናል ደረጃ ወክሎ የህዝቡን ሴንቲመንት የህዝቡን የፖለቲካ ጥያቄ ስንት ሺ 100 ሺ ኦሮሞ ያለቀበት ብዙ ኦሮሞዎች የሞቱለት አላማ ከ1970ዎቹ ጀምሮ እስካሁን ድረስ እየታገለ ያለው የኦኤልኤፍ ወይ ደግሞ አሁን የጦር ክንፉ ኦላ ነው።
ሶ ኦሮሞ ነጻነት
ሰራዊት ማለት ነው። ይሄንን አሳንሶ ኦነግ ሸኔ ብሎ መንግስት ለፕሮፓጋንዳ የሚጠቀመውን አይ ቲንክ እንደዚህ አይነት ደረጃ መድረኮች ላይ ኤኮ ማድረግ እና serious discussion argen ohen mekebelo betam consequential yone impactful yone mekekeru no zidreja lay I think kaza ashagren mayet mechalalben selezi ይሄኛው ስልጣን ላይ ያለው መንግስት እንደ ሌሎቹም የላልፉት መንግስታት ራሱን የቻለ የራሱ ችግር አለው ቀደም ለተነሱት ግን አንድ ትንሽ ሰከንድ ወስጄ
ወለስ 30 ሰከንድ
ሰላም እንዴት እንደመጣ የሚለው ላይ አንደኛ ኢትዮጵያ በታሪክ 3 እድሎች አሳልፋለች የሰላም ሽግግር 1974 1991 እና 2018 ከዚህ ሁሉ መማር የምንችለው የሚመጣው መንግስት ያለፈውን የሚቀጣበት የራሱን ኮምፒታንት የሆነ ወይ ደግሞ ከመንግስት ጋር ኮምፒት የሚያርጉትን የሚቀጣበት አፕሮች ነው እንጂ ሰላም ለማምጣት ቪክቲሞች ወይ ደግሞ የተጎዱት ሰዎች የሚሳተፉበት ተጠያቂነት የሚሰፍንበት ኤክስፒሪየንስ ወይ ደግሞ ተሞክሮች የሉም እነኚህ ሁሉ ሶስት ኤክስፒሪየንሶች ላይ አሁንም የካፕቶሪያም ይሁን ከኦሮሞ ህዝብ ከኦላ ጋርም ይሁን ወደፊትም አማራ ክልልም እሱም ወደ ሰላም ድርድር ሊከድ ይችላል ከዚህ ሁሉ መማር የምንችለው አካውንታቢሊቲ ወይ ተጠያቂነት ራስ መቻለ እንዴት ነው ማስፈን የሚቻለው ይምን ላይ ነው ኢንጂነር ግሩሞን ያለበት ከሶሻል ሚዲያ ትራሽ ቶኮችን እዚ አይነት መድረክ ላይ ማምጣት ክላይም ስለኝ
ምናልባት ማዓዛብ እዚ ላይ መጨመር የምፈልጉት ነገር ካለ
አመሰግናለሁ የኔ የሳቾን ጥያቄ እንዴት ነው ማየው በቀጥታ ያው የኦነክሽን ይሄ ነው የኢትዮጵያ መንግስት ነው ለማለት የሚያስደፍር እንትን የለኝም ግን በትክክል መለየት ያለብን አሁን መላሹም ዶክተርም ሲናገሩ እንደነበረው የኦሮሞን ህዝብ ጥያቄና በኦሮሚያ ክልል ውስጥም ሆነ ከኦሮሚያ ክልል ውጪ በኦሮሚያ ታጣቂዎች ኦሮሞ የሆኑ ታጣቂዎች እንዲሁም ደግሞ ራሱ መንግስት በቀጥታ ስፖንሰር የሚያደርጋቸው የዘር ጭፍጨፋዎችን ማንነት ተኮር ጥቃቶችን ለይቶ ማየት ያስፈልጋል። የኦሮሞ ህዝብ ጥያቄ የራሱ ጥያቄ አለው። ቀደምሳቸውም እንዳሉት ረጅም ጊዜ የጀመረ ትግል የሚያደርጉ ሀቀኛ ታጋዮችና ጥያቄ ያላቸው አሉ። ይሄንን ግን ዜጎች በማንነታቸው ምክንያት ሰው አማራ ስለሆነ ቀደም ጠያቂውም ደግሞ ጋምቤላ ስለሆነ ወይም ደግሞ ሌላም ሰው እንደሚያነሳው እኔ ስፔሲፊካሊ እንደው በቦታው እንኳን ተገኝቼ ያዩዋቸው በማንነታቸው ምክንያት በዚህ ራሳቸውን ኦነክሽኔ ኦኤልኤ የተለያየ ስም ሊሰጣቸው ይችላል ግን ደግሞ ኦሮሚያ ቋንቋ ተናጋሪ የሆኑ ታጣቂዎች በክልል ውስጥ በኦሮሚያ ክልል ውስጥም ከኦሮሚያ ክልል ውጪ ቀደም እንደተጠቀሰው በጋምቤላና በተለያየም ቦታ ጭምር የሚደርሱ ጥቃቶችን እነዛ ሰዎች የሚያደርሱት ጥቃቶች ስሙን ጠርቶ መነጋገርና ማውገዝ ያስፈልጋል ጥቃቱ ደግሞ ቀላል የሚባል የግጭት ጥቃትም አይደለም በትክክል የዘር ማጥፋት ወንጀል እንደሚፈጸምባቸው ማሳያዎችን አንድ ሁለት ብሎ መነጋገር ይችላል ከአካባቢያቸው ላይ ከነበሩበት ቦታ ላይ መጤ እየተባሉ ሰፋሪ እየተባሉ ነፍጠኛ እየተባሉ የሚገደሉ የሙትራፊ የሆኑ ሰዎች በየአደባባዩ ተሰደው እያለቀሱ ሲናገሩ ይሄንን ወስዶ ከኦሮሞ ህዝብ ከሰላማዊው ህዝብ የሰላማዊ ጥያቄና የመብት ጥያቄ ጋር ማገናኘት ተገቢ አይደለም ይሄንን ጉዳይ ግን አንድ ሁለት ብሎ ቆጥሮ መነጋገርና መለየት ያስፈልጋል መንግስትም ራሱ ስፖንሰር ያደረገው ራሱ እጁ ገብቶበት ያለውን ነገር ከታጣቂዎቹ መለየት አለበት ታጣቂዎቹ መንግስትን ይወቅሳሉ መንግስት ላይ ያላከካሉ መንግስት ደግሞ ታጣቂዎች ላይ ያላከካል በመሃል ግን ሞቱና መፈናቀሉ የገፈቱን እየቀመሰ ያለው በማንነቱ የሚጠቃው አካል ነው።
አመሰግናለሁ። እዚህ ጋር እንግዲህ የተለያየ ተጠቀሱ የተነሱ ክሶች አሉ በመንግስት ላይም በተለያየ አካላት ላይም እዚህ ያልተወከሉ ወገኖችን የሚመለከቱ እነዛ ምላሽ በሚገኝበት ጊዜ የነሱን ምላሽ የምናካተት የምናስተናግድ ይሆናል። ለተመልካቾች ጥያቄዎች እዚህ ለተሳታፊዎች ተመልሼ በሌላ ዙር እመጣለሁ። እንግዲህ በተደጋጋሚ እዚህ መድረክ ላይ እንደተገለጸው የፕሪቶሪያ ስምምነት እስካሁን በሀገሪቱ የሚፈልገውን ሰላም ለማምጣት አልቻለም። አሁንም በተለያዩ የኢትዮጵያ ክልሎች ግጭቶች እንደቀጠሉ ናቸው። መንግስት ባንድ ወገን የስምምነቱ አካል በሆነው የሽግግር ፍትህና ሌሎች ሀገራዊ ምክክሮች ችግሩን በሂደት እንደሚፈታው ቢገልጽም እነዚህን ሂደቶች አሁንም የተአማኒነት ጥያቄ ይነሳባቸዋልና ወደ ስካይፕ እንግዶቻችን ልሂድ። አቶ ኢሳያስ እነዚህን ሂደቶች እንዴት ያዩዋቸዋል?
አመሰግናለሁ። በድጋሚ ሶጀመራ የማይካመር ያነሳበት ምክንያት የፕሪቶሪያ ስምምነቱን ደላላ ሆኖ ይቀርው ፕሮፌ ሆኖ የአሜሪካ መንግስት መወክለው እሱ ነው ሄልተው ይገባል። የአሜሪካን አቋም አሜሪካ መንግስት ስለአደራደረ ያቆያ ነው ስለሆነ ነው እንግዲህ ተግላሎ ሐሳቤ ምንድነው? በመጀመሪያ ህዝብ ለህዝብ ያለ ግንኙነት ወደ ጎን የጎንዮሽ ደምነት ምድር መናገር ኢትዮጵያን ችግር ስለፈጠረ በመጀመሪያ ትክክለኛው ከስር ተመስረው ኢትዮጵያ ችግር መፍታት አለበት። ፖለቲካዊ ችግር አለ ጀምሮ ይሄን ፖለቲካ ደግሞ ፖለቲካዊ መፍትሄ ያስፈልገዋል። ሰላም ለማምጣት ቤት አለበት። እንግዲህ ሰላም ሲወራ ሰላም ትስሚል ነው ቀላል ነው፣ ግን ሰላም ለማምጣት መጀመሪያ የሀቅ መውጣት አለበት። የተፈጸመው ወንጀል ለምሳሌ በትግራይ የሚሆን ሌሎች አካባቢዎች የተፈጸመ ግን መጣራት አለበት፣ እውነት መውጣት አለበት፣ ፍትህ መገኘት አለበት። ሁሉም የሳተፈ ንግግር ይፈልጋል። እርቀ ሰላም ትክክለኛው ሊመጣ የሚችለው በዛ መልኩ መሆኑ ሊታወቅ ይገባል። ይህን ካልኩ በኋላ ትልቁ አንድ መታወቅ ያለበት ነገር የጎን ለጎን የህዝብ ፊት ለማምጣት መጀመሪያ በመሬት የመሰረተ ግንኙነት መኖር አለበት። ሁላችን እንደምታስታውሱት ተወሰነ ዓመት ምናምን ደግሞ ኦሮማራ የሚል የማብራሪ ክስፋት ጀምሮ ነበር። ከአራት ስልጠም ክር በኋላ ፈርሷል። መጀመሪያ ነው ሲገናኝ የመሬት የሆነ ፍሬን ተከተለ ስላልነበረ ነው። እና የህዝብ ለህዝብ ግንኙነት በመሬት የተመሰረተ ሀቅን መሰረት ያደረገ ክትላቸው የጸዳ ሊሆን ይገባል። ይህን ካልኩ ዘንድ ኢትዮጵያ ውስጥ
30 ደቂቃ ነው የቀሩት። በ30 ደቂቃ ውስጥ ሀሳቡን ያጠቃልሉልኝ።
ኦኬ፣ መንግስት የሚሆን የግል ሚዲያዎችን እዚህ ጋር መጥቀስ የሚፈልገው መጀመሪያ የጥላቻውን ኢትዮጵያ ውስጥ ትግራይ ውስጥ የተፈጸመው ግፍ የጥላቻ በማሰራጨት ትልቁ ሚና የተጫወተው መንግስት ነው፣ የፌዴራል መንግስት የሚባለው። የግል ሚዲያዎችም እንደዚሁ ትልቅ ድርሻ ነበራቸው። አሁን እህታችን ማዕዛ ያነሳቸው ስለ ወልቃይት ያነሳቸው አንድ የሆነ ሚዲያ ላይ የሰማሁት ወልቃይት ውስጥ ኢንተርቪው ስናደርጋቸው አንድ አማራ በትግርኛ አማራ ናይት ሲት መስማቶች የሚያምን ነገር የለም። እንግዲህ እኔ አሜሪካ ተወልድኩ አላደግኩም፣ እንግሊዝኛ ማውራት ከማንነት ጋር የሚያገናኘው ነገር የለም። አንድ ሰው በትግርኛ ስለተናገረ የሚያምን ነገር አድርገው የሚገልጽ ጋዜጠኛ ምን ያለው? እንግዲህ የትግራይ ሴቶች ቤትም ህዝብ ቀድመው በመቶ ሺህ የሚቆጠሩ የትግራይ ሴቶች ሲደፈሩ ያንን ያላጋለጡ ጋዜጠኞች ዘር መርጠው አድቮኬት የሚያደርጉ ናቸው። እንግዲህ ሽልማት ሁሉ ሽልማው እዚህ ሀገር ትልቅ ሽልማት እንግዲህ ልጅ ትልቅ ሽልማት ተሸልማ በስራዋ ሸልመኔ ደስ ነው የሚለኝ። ምንም ችግር የለው። የኢትዮጵያ ችግርም እንዲፈታ በጣም እመኛለሁ፣ ሰራም ደስ ይለኛል። ነገር ግን እውነት የትግራይ መሆን አለበት።
አመሰግናለሁ አቶ ኢሳያስ። ወደ አቶ ሰኢድ ደግሞ ልለፍ። እንግዲህ በአፋርም ከግጭቱ በተጨማሪ የድርቅና የጎርፍ አደጋዎች የክልሉን ህዝብ ለተጨማሪ ችግሮች ዳርገውታልና ወደ መፍትሄ ያመራን ስለሆነ ለክልሉ ህዝብ መፍትሄ ሊሆን የሚችለው ምን አይነት ሂደት ነው ይላሉ?
አመሰግናለሁ። ለዚህ የአፋር ክልል በጣም የሚረዳውና በጣም ሁኔታውን የሚያሳካው ፌዴራሊዝምን በደንብ አድርጎ አጠናክሮ ማስተርከር ነው እና ሁሉም ክልሉን በደንብ ካስተዳደረ ከሰራ ሌላ ችግር አይመጣም እና እኛም በጣም የምንፈልገው የፌዴራል ሲስተሙ ፌዴራሊዝሙ እንዲጠናከር እና ክልሉ ዳታ እንዲያገኝ እና ከመንግስት ከፌዴራል መንግስትም ሆነ ከውጪ ትምህርት ቤቶቹን፣ ሐኪሞቹን፣ በጎርፍ የተጎዱ ቤቶቹን መልሶ ለመገንባት እርዳታ በጣም ያስፈልጋል፣ ትህትና ያስፈልጋል እና በዚህ እንድትበርቱልን ነው የምጋብዘው። አመሰግናለሁ።
አመሰግናለሁ አቶ ሰኢድ። የስካይፕ እንግዶቻችን ምላሽ በመተጡበት ጊዜ ኮምፒውተራችሁን ወይም አካባቢያችሁን ያለውን ነገር ባትነካኩ ድምጽ ተጨማሪ እንዳይገባ ይረዳናል። ወደ ረዳት ፕሮፌሰር ጉባኤ ላምራ። አሁንም መፍትሄ ላይ ነው ያለነው፣ ግጭቶቹ ላይ ቀደም ምንድን ናቸው ችግሮቹ የሚሉትን አይተናል። እዚህ ላይ የሚጨምሩት የመፍትሄ ሀሳብ ካለ።
አመሰግናለሁ። እኔ እንደ ዋና መሰረታዊ ችግር ማየው በአገሪቱ ባለፉት 30 ምናምን ዓመታት የእኛና የነሱ ፖለቲካ ይሄ ክልል በሚል ይሄ እንደንተና ነው ባለቤቶቹ እንደንተና እንደንተና ናቸው ከዛው ሌሎችን ዜጎች ሪኮግናይዝ ማያደር ወይ ደግሞ እና ማይሰጥ ፍርሃት ያንን ፍርሃት ተከትለን ወደፊት እስከከፋን ድረስ አሁን ያለው የግጭት መጠን በስፋትና በጥቀት ጨምር እንደሆነ እንጂ የሚቀንስ ነገር ይኖራል የሚል ግምት የለኝም። በዚሁ ደግሞ ከቀጠልን አገርም ያሳጣን የሚችል ሁኔታ ነው የሚፈጠረው። አሁን ራሱ አገሪቱ አለች ወይ ብሎ ጥያቄ ማስነሳት ያስፈልጋል። አንድ ዜጋ እኮ ክልል ተብሎ ከተወሰነለት ቦታ ወጥቶ ሌላ ቦታ በሰላም መኖር፣ መንቀሳቀስ፣ መስራት፣ መማር፣ ልጆች ትምህርት ቤት ተልከው ወደ አንድ ወደ ከነበሩበት ክልል ወደ ሌላ ክልል ዩኒቨርሲቲ ሲሄዱ ሬሳ ተገለው ሬሳ የሚቀበልበት ሁኔታ ነው ያለው እና ከዚህ ሲስተሚክ የሆነ ስርዓታዊ ለውጥ ካላደረግን ድረስ ይህንኑ ደጋግመን እዚህ መንገድ እዚህ ጎዳና የምንሄድ ከሆነ የምንቀጥል ከሆነ ሰላም ብሎ ምኞት ነው የሚሆነው፣ ሰላም ይኖራል የሚል ግምት። ስለዚህ ስርዓታዊ የሆነ እዚህ ከዘር ቆጠራ ፖለቲካ መውጣት አለብን የሚል ሀሳብ ነው ያለን።
አመሰግናለሁ። ወደ አቶ ልደቱ ልሂድና ተመሳሳይ ጥያቄ ላቅርብ። ስለ ዘላቂ ሰላም ነውና የምናወራው አሁን እየተሰራበት ያለው የሽግግር ፍትህ ይሄ ሊሳካ የሚችልበት እድል አለው ይላሉ? ካልሆነ ደግሞ በሁሉም ህብረተሰብ ዘንድ ተቀባይነት ያለው ሁሉንም ማህበረሰብ የሚያስማማ ዘላቂ ሰላም ሊሰፍን የሚችለው በምን መልኩ ነው?
አሁን የሽግግር ፍትህ እጅግ አስፈላጊ ነው አምናለሁ። ግን አሁን ኢትዮጵያ ካለችበት አጠቃላይ የህልውና ፈተና አንፃር እንደው በጣም ቀዳሚ ነገር ነው ወይ እየተጠየቀ አይደለም? አስፈላጊ ነው። ግን የመጀመሪያው ሁላችንም መረባረብ ያለብን አሁን እየተገዳደሉ መጥፋት እንዴት እንዳል የሚለው ነገር ላይ መነጋገር ነው ያለብን። ከዚህ ለመዳን የሁላችንም ተሳትፎ ያስፈልጋል። ችግሩ በቦታና በጊዜ የተለያየ ቢሆን መጠኑ ለሁሉም የኢትዮጵያ ህዝብ የተረፈ ችግር ነው። የአንድ አካባቢ ችግር ስለዚህ አንደኛ የጋራ ችግር ያለው አምኖ መቀበል፣ ሁለተኛ በስልጣን ያለው መንግስት ጦርነትን አንድ ያገዛዝ መሳሪያ እየተጠቀመ ስለሆነ ሌላው ህዝብ የጎንዮሽ ትግል የጎንዮሽ መነቃቀፍን ማቆም አለ። መለስተኛ ሆነ ፕሮግራም በዋናነትም የሀገሪቱን ህልውና ከጥፋት በማዳን መተባበርና አገዛዙን መታገል። ምክንያቱም ይህ አገዛዝ በልመና በጥያቄ ሰላምን ሊያመጣ ወደ ሰላም መንገድ እንዲመጣ ጠንካራ ትግል ሊደረግ ይገባል። ያ ትግል ውጤታማ የሚሆነው የጎንዮሽ ትግል ሲቆምና ሁሉም አደጋው የጋራ ነው ብሎ መተባበር ሲችል። ስለዚህ በዚህ ደረጃ ኢትዮጵያውያን የችግሩን ግዝፈት ካልተረዳን፣ ይሄ ችግር በተናጠል ፌደራል መንግስት ከአንድ ክልል ታጣቂዎች ጋር በሚያደርገው ድርድር ሳይሆን ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው ሀቀኝነት ባለው ድርድር በአዲስ የሽግግር ሂደት የሚፈታ መሆኑን ማናመን ከሆነ እኔ የትም መድረስ የምንችል። ስለዚህ ችግሩ የጋራ ነው፣ መፍትሄውም የጋራ ነው ብለን ማመን አለብን። ሁላችንም አነሰም አደገም የችግሩም አካል ነን፣ የመፍትሄውም አካል መሆን ይገባናል ብለን ካላመን ጣታችንን አንዳችን በሌላችን በመቀሰር መፍትሄ ይመጣል። ዋናው ቅድመ ሁኔታ ከዚህ አይነቱ አስተሳሰብ ነፃ መውጣት ነው የሚለው።
አመሰግናለሁ። በእነዚህ ምክር ሀሳቦች ውይይታችንን እናጠናቅቃለን። ሁላችሁም ስለሰጣችሁን ሀሳብ እናመሰግናለን። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ በሌሎች ተከታታይና መደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀብተ ማርያም እንዲሁም ረዳት ፕሮፌሰር ጉባኤ ጉንደርታ እንዲሁም ደግሞ እዚህ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዛ መሐመድ እንዲሁም ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም ከአንድ ሰዓት በላይ ለሆነ ጊዜ በትዕግስት ተቀምጣችሁ በጥያቄዎችን በመሳተፍ አብራችሁን ስለነበራችሁ እናመሰግናለን። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም፣ በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምጽ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ።
የተከበራችሁ ተመልካቾቻችን ይህ ውይይት ከስቱዲዮ ካለው ተመልካቾች ጋር ያለ ጥያቄና መልስ ቀጣይ ክፍል ይኖረዋል። በነገው ምሽት የምንመለስበት ይሆናል። አብራችሁን ስላመሻችሁ እናመሰግናለን። ሰላም ጤና ይስጥልን። ተናደሩ።
Thank you.